ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? መሰናዶቻችንን እናስተዋውቃችሁ።
ከሀደ ዘበገሰኒ አነ ንበተስሬ ከሄድክ ማላለስ ኮለሆ ደምቆለ ትምህርት ዘይብሎም ስራይሆም
ቤተሰቤ ልጠይቅ ሲሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሲሄዱ ህል ደስተኛ እንደሆነ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ።
መምሽቱ በዚህ ዙሪያ ዘገባለን። ሌሎች ጥንቅሮችም ይዘናል። ኤደን ገረመው መሰናዳውን በመምራት በድምፅና ምስል ምህንድስና ደግሞ ኤልያስ አስማረ አብሮኛል። ከመላው የአሜሪካ ድምፅ የስቱዲዮ እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ከእድሜያቸው የበዛውን ዩናይትድ ስቴትስ ውስጥ ያሳለፉት ወይዘሮ ሊዲያ ሸፈርድ ንብረታቸውን ሸጠው ትግራይ ውስጥ ለተወለዱበት መንደር ትምህርት ቤትና ክሊኒክ ሰርተዋል። እርሳቸው ባሰሩት ትምህርት ቤት የተማሩ ከተለያዩ ኮሌጆችና ዩኒቨርሲቲዎች ተመርቀው ዛሬ ማህበረሰባቸውንም ሀገራቸውንም ቤተሰቦቻቸውንም በተለያዩ መስኮች እያገለገሉ ይገኛሉ። ብርሃን ኃይሉ በቅርብ ሳምንት እዚህ የአሜሪካ ድምጽ ስቱዲዮ ውስጥ ጋብዛቸው ነበር። ሳራፍ ሳይ እንደም ከተለው ዘገባውን ታቀርባለች።
ተምቆለ ታብሮ ህክመ ጽሃለው አንጦላ አንስሳ
ወይዘሮ ሊዲያ ሸፈርድ ተወልደው ያደጉት በትግራይ ማዕከላዊ ዞን ሀሃይለ ወረዳ በመትገኘው ፍረስማይ ቀበሌ ነው። በደርግና በህዋሃት መካከል ጦርነት ሲነሳ በለጋድሚያቸው ለስደት መዳረጋቸውን ይናገራሉ። ከብዙ አመታት በኋላ እንደ ኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ወደ ትውልድ ቀያቸው ፍረስማይ ሄዱ።
ከሀደ ዘበገሰኒ አነ ንበተስሬ ከሄድክ ማላለስ ኮለሆ ደምቆለ ትምህርት ዘይብሎም ስራይሆም
ቤተሰቤ ልጠይቅ ሲሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆነ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ። አንዲት ልጅ ከትምህርት ቤት ስትመለስ ደክሟት ለማረፍ ከዛፍ ጥላ ስር እንደተቀመጠች እንቅልፍ እንዳሸለባትና እዚያው ጅብ እንደበላት ስሰማ በጣም አዘንኩኝ። እኔ ምቾት ባለበት ሀገር እኖራለሁ። በህይወትስ ካለ ሰርቼ መኖር እችላለሁ። ልጆቼም እንዲሁ ናቸው።
ብዙ አካባቢው ሰው እማማ ሊዲያ እያለ ነው የሚጠራቸው። የሚኖሩት በአሜሪካ ሜሪላንድ ግዛት ሲሆን ሁለት ልጆች አሏቸው። ሶስት የልጅ ልጅም አይተዋል። ቤታቸውን መኪናቸውንና ሌላም ንብረታቸውን ሸጠው የቆጠቡትንም ጨምረው በ1998 ዓ.ም ምረት ሊዲያ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ገነቡ። ትምህርት ቤቱ በ16 ዓመታት አገልግሎቱ ለተለያዩ ደረጃዎች የበቁ ተማሪዎች አፍርቷል። ነገር ግን በትግራይ ክልል ከሁለት ዓመታት በላይ በዘለቀው ጦርነት ምክንያት ያ ትምህርት ቤት ጉዳት ደርሶበታል።
ያhattollu nde aykorkunane tabzi ነገራን ታዝጅመረ
እኔ ግጭቱ ከተጀመረ ወዲህ አልሄድኩም። ይሁን እንጂ እዚያ ያሉ እህትና ወንድሞቼ አይተውታል። ስለሁኔታውም ነግረውኛል። ቁሳቁስ መሰረና ንብረቶቹ መዘረፋቸውና መሰባበራቸውን የቀረውም መውደሙን ሰምቻለሁ።
ከተሰረቀ ተሰርቆ ተሰረሃት ሳብሽ ሆነ ብዙ ሀገር
ያኔ ወይዘሮ ሊዲያ በስማቸው የተሰየመውን ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሰሩት በ25 ሚሊዮን ብር ነበር። 16 ክፍሎችን የያዘ 4 ብሎኮችና ለቤተ ሙከራና ለአስተዳደር ቢሮዎች የሚያገለግሉ ክፍሎች ያሉባቸው 3 ብሎኮች ያሉት ትምህርት ቤት ነው። ሙሉ ቁሳቁስና መሳሪያዎች፣ ትጥቆችና መጫወቻ ሜዳም ያሟላ በ4 ሄክታር መሬት ላይ ያረፈ ነው። ይህ ወይዘሮ ሊዲያ ገንብተው ያስረከቧቸው ትምህርት ቤት አሁን ስላለበት ሁኔታ ጊዜያዊ ዳይሬክተሩ አቶ አረጋዊ ገብረ ሊባኖስ ይናገራሉ። ሴቶች ብዙ የስነልቦና ችግሮች አጋጥሟቸዋል። አንዳንዶቹ ተደፍረዋል። አንዳንዶቹ ደግሞ የቤተሰባቸው አባል ሲገደል አይተው በጣም ደንግጠዋል። ከጦርነቱ በፊት ሴት ተማሪዎች ግማሽ ያህል ይሆኑ ነበር። አሁን ቁጥራቸው ወደ 20 ከመቶ ወርዷል።
በእምነት ነጋና ቢኒያም ተክለ ማርያም በፈረስ ማይል ሊዲያ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪዎች ናቸው። ኮቪድና ጦርነቱ ወደ ኋላ ባይጎትቷቸው ኖሮ አሁን የኮሌጅ ተማሪ ሆኖ ነበር።
ዲስክታት ናይ ተሳበረ ዩ ሀፍት ሀደ ናይ ቃውን የቤተፈተነ ምስት ፕራክቲካል ሲኦር ጥራይንበር ፕራክቲካል ዝበሃል ምንም
የተማርንባቸው ወንበሮችና ሌሎች ቁሳቁስ ተሰብረዋል። ወደ ላብራቶሪ ስንመጣ በንድፈ ሀሳብ እንጂ በተግባር የምናየው ነገር የለም። በአጭሩ የትምህርት ቤቱ መዋቅር የለም፣ ህንፃው ብቻ ነው የቀረው። ይህንን እያዩ መማር ልቦናን ይጎዳል።
ወይዘሮ ሊዲያ አሁንም ወደ 1,000,000 ብር የሚጠጋ ድጋፍ በማድረግ ቁሳቁስ ለማሟላት ማገዛቸውን ዳይሬክተር አረጋዊ ገብረ ሊባኖስ ተናግረዋል።
ደብተርና 2600 ብዕሮች እንዲገዛ አድርገዋል። ራሳቸው ይህንን ካደረጉ በኋላ ከ300 በላይ ተማሪዎች ተመልሰዋል። ጠንክረን መስራታችንን ከቀጠልን ከእኛ ጋር እንደሚሆኑም በተወካያቸው በኩል ቃል ገብተውልናል።
የወይዘሮ ሊዲያ ግብረሰናይ ይህ ትምህርት ቤት ብቻ አይደለም። አንዴ ትምህርት ቤቱንና ቤተሰቦቻቸውን ሊጎበኙ ወደ ቀያቸው ሲሄዱ መንገዳቸው ላይ ያጋጠማቸውን ከአስር ዓመት በኋላ ሲናገሩ ዛሬም ስሜታዊ ይሆናሉ።
አብ መገዲ ሃንቲ ክቶልንስ ቀረስ
ከፈረስ ሰማይ ወደ አድዋ እየተመለስኩ ሳለው መንገዳችን ላይ ሶስት ሰዎች ከአንዲት ነፍሰ ጡር ጋር ዛፍ ጥላ ስር ተቀምጠው ነበር። እኛ የነበርንበትን ሚኒባስ ሲያዩ እባካችሁ ልትወልድ የደረሰች ናት ተባበሩን ብለው ሹፌሩን ሲማጸኑ መኪናው ሙሉ ስለነበረ ሊተባበሯቸው አልቻሉም። እኔ ወንበሬ ልስጣት ስል ብቻዋን መሄድ አትችልም አሉ። እውነትም የቅርብ ሰው ያስፈልጋት ነበርና ያን ቀን እስከላይ ያየሁት ስቃይ ሁሌም ከአይነ ህሊና አይጠፋም። በጣም አዘንኩና በነባሩ ክሊኒክ ውስጥ የማዋለጃ ማዕከል ለመስራት ወሰንኩ።
ማዕከሉን እንዳሰቡት ማሰራት ቢጀምሩም ንብረታቸውን ሁሉ ለትምህርት ቤቱ ግንባታ ለማዋል ስለሸጡ እንዲህ ቀላል አልሆነም።
ናኡ ፋንድሬዚንግ ገይረም በተሰራዋቲ ሐግዘናኒ ማሐግዘምን እዮም ተወሰነ ገንዘብ 15 $1,000 ተሐግዘያ።
በዚህ አካባቢ የሚኖሩ ወዳጆቼ ዝግጅት አድርገው $25,000 አሰባሰቡልኝ። ብዙ ወጪ ተደርጎበታል። እኔ ማህበረሰቤን መርዳት ፈልጋለሁ። አንዳች መሰረት ማበጀት ፈልጋለሁ። ህዝቡ ለእኔ ወላጆቼ፣ ወንድም እህቶቼ፣ ልጆቼ ናቸው ይያምናሉ። እንደዚያ ከተጋገዝን ማህበረሰብን መለወጥ እንችላለን። መኖሪያ ቤት የሌላቸው፣ ቅያሪ ጫማ የሌላቸው ወንድሞች እህቶች አሉኝ እኮ። ለነሱ እኔ ስላለኋቸው ይበላላቸው። ቀሪውን ራሳቸው እየሰሩ ይሞሉታል። እኔ የማየው የባሰው ነው። እነዛ አጋዥ የሌላቸውስ ማን ይድረስላቸው?
ይህ ማዋለጃና ሙሉ ቀዶ ሕክምና ይካሄድበት የነበረ ክሊኒክ ልክ እንደ ትምህርት ቤቱ የጦርነቱ ሰለባ ሆኗል። ወደ 9,000,000 ብር የሚገመት ውድመት እንደደረሰበት የማማ ሊዲያ የእናቶችና የህፃናት የጤና ማዕከል ጊዜያዊ አስተዳደር አቶ ኪደ ተስፋ ማርያም ይናገራሉ።
ንብረት
ስንመለከት ከ1.9 ቢሊዮን ብር በላይ የሚገመቱ አነስተኛ ኃይል ማመንጫዎች፣ የመጓጓዣ አገልግሎት መስጫዎች፣ ሙሉ ቀዶ ሕክምና ይደረግበት የነበረ ማዕከል በመሆኑም የአልትራሳውንድ፣ የነፍሰ ጡሮች ወርሃዊ ክትትል መሳሪያዎች እንዲሁም 4 ሚሊዮን ብር የሚገመቱ የተለያዩ ንብረቶች ተዘርፈዋል። አንዳንዶቹም ውድመዋል። በመሰረተ ልማት ላይ 1.3 ሚሊዮን ብር የሚገመቱ ውድመት ደርሷል።
የሕክምና ባለሙያዎች ዛሬ ብርሃን በሌለ ጊዜ አገልግሎት የሚሰጡት አንዱ ሲሰራ ሌሎች የሞባይል ስልኮቻቸውን መብራት እያበሩለት እንደሆነ ሰራተኞቹ ተናግረዋል። ውድመቱ በተለይ በእናቶችና በሕፃናት ላይ አሳርፈዋል ስለሚሉት ጉዳትና በስራቸው ላይ ስላለው ጫና የጤና ባለሙያዋ ሲስተር ሀደር አስፋው አብራርቷል።
አሁን ለአንዲት እናት የሶላር ኃይል መሳሪያ ለመከራየት እስከ 3000 ብር ይጠይቃል። በበጀት ላይ ከባድ ችግር እየፈጠረብን ነው። ከተገላገለች በኋላ ደግሞ ቢያንስ 24 ሰዓት እዚሁ ክትትል እየተደረገላት መቆየት ይገባት ነበር። ይሁን እንጂ በደረሰው ውድመት ምክንያት አገልግሎት እየሰጠን ያለነው በጥቂት አልጋዎች ነው። ስለዚህ የተገላገለችው አልጋውን ፈጥና እንድትለቅ ትገደዳለች። ይህንን እየተጋፈጥን ግን መስራታችንን አላቋረጥንም።
ወይዘሮ ሊዲያ ዛሬ የሚኖሩት ከደባል ጋር አንድ ክፍል መኝታ ቤት ተከራይተው ነው። የዕለት ተዕለት ህይወታቸውን የሚገፉት በህዝብ ማመላለሻ እየተጠቀሙ ነው። እንደዚያ ደክሜ ለማህበረሰቤ ያበረከትኩት ሁሉ እንዲሆኑ ስመለከት ያኔ ከልጆቼ አፍ የነጠቅኩትን የፈለጉትን እንዳይገዙ የከለከልኳቸውን ሳስታውስ አዝናለሁ አሉ ወይዘሮ ሊዲያ።
ከዳውን ተገዘለም ከለሆ ወይ ጨማተሮስ ማሚ የዚ ህስር ገዚ ይኸልና ይለም።
ለምንድነው ርካሽ ጫማ የምትገዥልን? እኛ የምንፈልገው ጥሩን ጫማ ነው ሲሉ እናንተ የምትለብሱት የምትጫሙት አላችሁ። ሀገር ቤት ያሉ ወንድሞቼና እህቶቼ ግን የሚጫሙትም ሆነ የሚለብሱት የላቸውም እላቸው ነበር። በዚህ ሁኔታ የሰራሁት እንደዚህ ተዘርፎና ወድሞ ሳይ አዘንኩኝ። ይሁን እንጂ ህንጻው አልፈረሰም አለ። እሱን ለመጠገንና የጠፋውን ለመተካት ሁሉም የሚቻለውን ያበረክታል ብዬ ተስፋ አደርጋለሁ።
ዝፈረሰ ኩንጭጉ ነው ኩላህና ተስፋ ገብር።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከቅርብ ጊዜ ወዲህ በማህበራዊ የትስስር መድረኮች በተለይም ደግሞ በዩቲዩብ እና በቲክቶክ ድረገጾች ተሰርተው የሚቀርቡ የፊልምና አጫጭር ድራማዎች ይዘት ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉንም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያና ስነ ምግባር እንዲሁም ደግሞ የማህበረሰብ እሴትን ያልጠበቁ ይዘቶች እንዲበራከቱ ምክንያት ስለመሆኑ የአሜሪካ ድምጽ በጉዳዩ ላይ ያናገራቸው የጥበቡ ባለሙያዎች ያስረዳሉ። በእርግጥ የማህበራዊ ትስስር ገጾች ለፊልም ጥበብ ያመጡት እድል መኖሩን ባለሙያዎቹ ሳይገልጹም አላለፉም። ሆኖም ግን ሀያሲያን እንዲበራከቱ በማድረግ ተመልካቾች የሚያዩትን ይዘት እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡም አመላክቷል። አስማማው ነው የፊልም ባለሙያዎቹን በዛ ኃይሉና ሄኖክ አየለን አነጋግሮ ያሰናደው ዘገባ ይቀጥላል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎችን እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ይሉት እናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣውና ብዙ ተመልካቾች አሁን ለምሳሌ እኛም እናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይሉሃልና በአጠቃላይ በደም ሳስተው ነው የወረደ ነው የሚሉት። ግን አሁንም ሲኒማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባልና ሴት ታማኝ መሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይንም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲ ፍላጎት ማለት ነው።
እንቆቅልሽ፣ የአምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ ድራማ ላይ በድርሰት ከተሳተፉ አንዱ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት ከማህበረሰቡ መቅደም አርቆ ማየት ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም። በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞች ግን አንረሳም። ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው። እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑት ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት እድሎም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝን የልጆች እናት ነኝ። ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳኸው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ሕዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተያዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደ አንድ ማህበረሰብ አካል እንጂ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችን የመምረጥ አካል ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅ የሆኑ ሰዎች ያዩታል። እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው ድዳሜዩ። ግን እኛም ሀገር ብቻ አይደለም ያው እንደምታውቀው በዓለም አቀፍ ደረጃ ይህ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ላይ መጣውና በኮቡኖች እንዳሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል። እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቤዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሳው ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመንፈግ ድርጅቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች።
የሀሳብ ነጻነት እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ አጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህን ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችን ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውን እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካች ነው። ስንዴው እየበዛ ሲመጣ እንክርዳዱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘ። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደኔ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ አመገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንታሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ደጋግመን እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይንም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሀሳቡን የሚያስታጣ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይንም አምራቹ ነው ያለው። ደራሲና ተደራሲ ብቻ ነው ያለው እና አያሲ የመጉደሉ ነገር ይመስለኛል። እና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ አጥቂ ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች ለምሳሌ በአመት ውስጥ 5 ሊሆን ይችላል ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም በጠበበ ጊዜ ቢሰራ ጥሩ ነበር፣ ግን እንደው በአመት 4 ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ጊዜ መፍጠር አጀንዳ ማድረግ ያስፈልጋል። አለበለዚያ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ። እና ችግሩ አለ፣ ግን ችግሩ እንዴት ይቀረፋል የሚለው በቃ ከስር ከመሰረቱ ይህንን ነገር እየተከታተለ የሚሰራ እንዳልኩ የአያሲ ወገን ጎሎዛል ብዬ ነው ማስበው።
እንደ ዩቲዩብ እና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት ጸጸቶችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀም የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቀዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
የዩናይትድ ስቴትስ የድንበር ጠባቂዎች ባለፈው የጎርጎሮሳውያኑ 2023 ዓመት 24,000 የሚሆኑ ቻይናውያን ስደተኞች ድንበር አቋርጠው ሊገቡ ሲሉ መያዛቸውን አስታውቋል። ክስተቱ ከቀደመው ዓመት አንጻር በ12 እጥፍ የላቀ ሆኖም ተገኝቷል። አብዛኞቹ ስደተኞች የፖለቲካ ጥገኝነት ጠያቂዎች ሲሆኑ ከነዚህ ውስጥ በቻይና አነስተኛ ቁጥር ያላቸው የዌህ ሙስሊም ብሔሮች ለየት ብለው የታዩት ናቸው። ኤረን ራነን ከኒውዮርክ ያደረሰን ዘገባ እንደሚከተለው ተጠናቅሯል።
በደመቀው አንደኛው የኒውዮርክ መንደር ውስጥ የዌህ ሙስሊም ስደተኞች በአካባቢው ኗሪ ሆነ ነጋዴ ባዘጋጀላቸው ሐላል የእራት ግብዣ ላይ ታድመዋል። ስደተኞቹ በዩናይትድ ስቴትስ ደቡባዊ ግዛት በኩል ወደ ሀገር የገቡ የፖለቲካ ጥገኝነት ጠያቂዎች ናቸው። ቻይናውያኑ ዌህ ሙስሊሞች ከቻይና ከሚሰደዱት ከዊገር ሙስሊሞች አንጻር ዝቅተኛ የሃይማኖት ጫና የሚደረግባቸው ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ ከስደተኞቹ እየተሰሙ ያሉት ታሪኮች ነገሮች እየተለወጡ መሆናቸውን ያመለክታሉ። ቃለ መጠይቅ የተደረገላቸው ግለሰቦች በቻይና ለቀሩት ቤተሰቦቻቸው ደህንነት ሲባል ስማቸው እንዲጠቀስ አይሹም።
ፖሊስ ስልክህን፣ ፎቶህን፣ መልእክቶችህንና ማህበራዊ ሚዲያውን ይፈትሻል። ስለሃይማኖት አንድ ነገር ከተገኘ ትልቅ ችግር ያጋጥማል።
እኚህ ሰው እሳቸውና ባለቤታቸው እስልምናን መከተላቸው ከታወቀ በኋላ የመንግስት ኃላፊዎች ወደ ቤታችን ይመጡ ነበር ይላሉ።
For example, the morning, some people come home and read and watch.
ለምሳሌ ጠዋት ላይ ሰዎች ወደ ቤቴ ይመጡና ምን እንደምናደርግ ይጽፋሉ። እኔና ባለቤቴን እና ቤተሰቤን እየተመለከቱ ማን ምን እንደሚል ማን ምን እንደሚያደርግ ይጽፋሉ። 4-5 ጊዜ ወደ ቤቴ መጥተዋል። ቤቴ ውስጥ አድራውም ያውቃሉ። በቤቴ ውስጥ በይፋ መሰለይ አንችልም።
የቻይና ባለስልጣናት ለአሜሪካ ድምጽ በላኩት መግለጫ መሰረት የሃይማኖት ጭቆና ክሶቹን እንዲህ በማለት አጣጥለዋል።
የቻይና መንግስት የዜጎችን የእምነት ነጻነት በህጉ መሰረት ይጠብቃል። በቻይና ውስጥ ያሉ ሁሉም ብሔረሰቦች በህግ በተደነገገው መሰረት ሃይማኖታቸውን የማካሄድ መብት አላቸው። በቻይና ውስጥ የሃይማኖት ጣልቃ ገብነት የሚባል ነገር የለም።
ይሁን እንጂ በቻይና ጉዳይ ባለሙያ የሆኑት የማንቸስተር ዩኒቨርሲቲ ባልደረባ ዴቪድ ስትሮፕ ባለፈው 10 ዓመት በቻይና የሃይማኖት ጭቆና እያየለ መጥቷል ይላሉ።
Starting in 2014 we see a move to securitize Islam, which means that the government is
ከጎርጎሮሳውያኑ 2014 ጀምሮ እስልምናን ለማጥቃት እንቅስቃሴ እያየን ነው። ይህም ማለት መንግስት በሃይማኖታዊ እንቅስቃሴዎች ላይ እገዳዎችን ለማድረግ እርምጃዎችን እየወሰደ ነው።
ስትሮፕ የቻይና መንግስት በቅርቡ ከሃይማኖት ነጻነት ጋር ተያይዞ ቁጥጥሮችን ካጠበቀ በኋላ እጅግ ብዙ ቻይናውያን ሙስሊሞች ከለላ እየፈለጉ መሆኑን ይናገራሉ።
So in particular in 2023 there was this big clash over
was being renovated. ይወደቁ ናቸው። ይሁን እንጂ አብዛኞቹ ስደተኞች ጥሏቸው ለመጡት ቤተሰቦቻቸው ነው የሚጨነቁት።
በአሁኑ ጊዜ እኛ ብቻ ሳንሆን በቻይና ውስጥ በእስልምና እምነት ውስጥ ያሉ በጭቆናው ምክንያት የትውልድ ቀያቸውን ትተው የወጡና ያለማቋረጥ በእንቅስቃሴ ላይ የሚገኙ ሌሎች ብዙዎች አሉ። እኛ ወደ ዩናይትድ ስቴትስ ለመምጣት እድለኛ ከሆኑት ውስጥ ጥቂት ሰዎች ነን።
ምንም እንኳን የጥገኝነት ጥያቄያቸው እስካሁን ድረስ መልስ ባያገኝም ስደተኞቹ ያለምንም ስጋት እያመለኩና ከቤተሰቦቻቸው ጋርም በጋራ አዲስ ህይወት እየጀመሩ ነው። ለኤረን ራነን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። በነገው ምሽት እንገናኝ። ጤና ይስጥልን።